Our six-year-old grandson, Ollie, who affectionately
በፍቅር ፓፒ ብሎ የሚጠላኝ የስድስት አመቱ የልጅ ልጃችን ኦላይ ከመኪና ውስጥ የሆነ ነገር በማግኘት ነበረበት። ወደ መኪናው ሲቀርብ አባትየው ከቤት ሆኖ ኦላይ ሳይውቅ የመኪናውን በር በሪሞት ከፈተለት። እናም ከጨለሰ በኋላም ቆለፈው። ኦላይም በፈካ ፈገግታ እየሮጠ ወደ ቤት ገባ። ቤተሰቡ በሙሉ እንዴት አደረገ በሩን ከፈታው ከፍተዘጋ ብለው ጠየቁት። እሱም ፈገግ ብቻ አለ። ልጃችን የሆነችው እናቱ ምናልባት ፓፒ እንደሚያደርገው አንተም አስማታዊ ኃይል አለህ አለችው። ለሁለተኛ ጊዜ እንዲሁ ከተከሰተ ከደቂቃዎች በኋላ ስለ አዲሱ ግኝታቸው ችሎታቸው ለሚቀጥሉት ጥያቄዎች መልሱ። የሚደንቅ ነው። እንደሚመስለኝ ፓፒ ያፈቅረኛል፣ ጓደኛዬም ነው፣ እናም ይንከባከበኛል የሚል ነው። በታማኝ አፍሪካውያን በፓፒ ኒው ጊኒ፣ በአውስትራሊያ፣ በኒው ዚላንድ፣ በፓስፊክ ደሴቶች ላይ የሚገኙ ቅዱሳን ሕይወት ውስጥ የሚከሰቱትን ተአምራዊ ነገሮች በማወቅ በእውነቱ ተባርኬያለሁ። የቤተ ክርስቲያን አባላት መንፈሳዊ ምስክርን የመቀበልና ጌታን ለመከተል ቅዱስ ቃል ቅዱስ ኪዳን የመግባት መብት አላቸው። እንዲሁም ብዙዎች ይቀበላሉ። ይህም ሆነው ጥቂት ወደ እርሱ ይቀርባሉ፣ ሌሎችም ግን አይቀርቡም። ታዲያ እኛ ከየትኛው ወገን ነን? እግዚአብሔር የዓለማችን ሁሉ ማዕከልና በእርግጥም የትኩረት ነጥብ መሆን አለበት። እሱ አንዳንድ ጊዜ ከልባችን አስተሳሰብና ዓላማ የላቀ ነውን? እዚህ ጋር የልባችን መሻት ብቻ ሳይሆን ዓላማችን ጠቃሚ እንደሆነ አስተውሉ። እንዴት ነው ባህሪያችንና ተግባራችን የልባችንን ቀናነት የሚያንጸባርቁት? ልጃችን ቤን በ16 ዓመቱ በካስማ ኮንፈረንስ ላይ ንግግር ሲያደርግ ይህንን ጥያቄ ጠየቀ። አንድ ሰው የሆነ ነገር በየሳምንቱ ቃል ገብቶላችሁ ነገር ግን በፍጹም የማይተገብረው ከሆነ ምን ይሰማችኋል? ብሎ ጠየቀ። ቀጥሎም ሲናገር በቅዱስ ቁርባን ጊዜም የምንገባውን ቃል ኪዳን በትኩረት እንወስዳለን? ጌታ እሱን የምናስታውስበትን መንገድና የሚደግፈንን ኃይል ይሰጠናል። አንዱም መንገድ ደግሞ ሁላችንም በምንጋራው መከራ ውስጥ ነው። የገጠመኝን ችግሮች ወደ ኋላ ስመለከት ሁሉም በእድገቴ፣ በመረዳቴ እናም ችግሮቼን በራሴ ሕይወት እንድመለከት አድርገዋል። እነዚህም ተሞክሮች ልቤንም በማጥራት ወደ ሰማይ አባቴ እና ወደ ልጁ አቅርበውኛል። የእሱ ምሪትና ምክር አስፈላጊ ናቸው። ታማኙን የያሬድ ወንድም ከነበሩት ሁለት ችግሮች መካከል ንጹሕ አየር እንዴት በእምነት ወደ ተገነባው ጀልባዋ ማስገባት እንደሚቻል አሳየው። ነገር ግን ጌታ መብራት በጀልባ ውስጥ ያለመኖሩን ችግር ለጊዜው የተወ ብቻ ሳይሆን መፍትሄን እንድንፈልግ የሚያነሳሱን እንግልቶችና መከራዎች እንዲፈቅድ ቁልጭ አድርጎ አስቀምጧል። እሱ ነው ንፋሱን፣ ዝናቡንና ጎርፉን የሚያዘው። ለምንድን ነው እነዚህን የሚፈቅደው? የአደጋዎችን ምንጭ ማስወገድ ሲችል ለምንድን ነው ከአደጋዎች ተጠበቁ ብሎ የሚያስጠነቅቀን? ነቢዩ ውልፈርድ ውድሮፍ እሳቸው ባለቤታቸውና ሕፃን ልጃቸው ተኝተውበት ስለነበሩት ሰረገላ ጋሪ በመንፈስ ማስጠንቀቂያ የተቀበሉበትን ታሪክ ሲያወጉ ከቅጽበት በኋላ እንዴት አውሎ ንፋስ ግዙፍ ዛፍ ከነስሩ ገንጥሎ ሰረገላው ቆሞ ከነበረበት ቦታ ላይ እንደ ጣላው ተናገሩ። በእነዚህ ሁለት አጋጣሚዎች አደጋዎቹን ለማስወገድ የአየሩን ጸባይ ማስተካከል ይቻል ነበር። ነገር ግን ነጥቡ እዚህ ጋ ነው። ችግሮቹን በራሱ ከመፍታት ይልቅ ለችግሮቻችን መፍትሄ በእሱ ላይ እንድንተማመን ይፈልጋል። ከዛን ፍቅሩ ያለማቋረጥ በኃይል በግልጽና በልባችን ይሰማናል። ከእርሱ ጋር እንጣበቃለን፣ እናም እሱን እንመስላለን። እሱን መምሰል ግባችን ነው። የእሱም ክብርና እንዲሁም የእሱ ሥራ ነው። አንድ ወጣት ወንድ ልጅ በመኪና አሻንጉሊት ለመጫወት ከመኖሪያ ቤት ጀርባ ያለውን ቦታ ለማጽዳት እየሞከረ ነበር። ትልቅ አለት በመንገድ ላይ ሆኖ ተደነቀረበት። ልጁም ባለው ጥንካሬ ገፋ፣ ጎተተ። ምንም ያህል ቢሞክርም ድንጋዩ ንቅንቅ አለለም አለ። አባትየው ለጊዜው ከተመለከተው በኋላ መጥቶ እንዲህ አለው፣ ይህንን የሚያክል ድንጋይ ለማንቀሳቀስ ሙሉ ጥንካሬህን መጠቀም አለብህ። ልጁም መልሶ ሁሉንም ጥንካሬን ተጠቀምኩኝ አለ። አባትየውም የኔን እርዳታ እስካላገኘህ ድረስ ሁሉንም ጥንካሬን አልተጠቀምኩም ብሎ አስተካከለው። ከዚያም ሁለቱም አጎንብሰው ድንጋዩን በቀላሉ አንቀሳቀሱት። የፓፒኒው ጊኒ የካስማ መሪ የሆኑት የጓደኛዬ አባት ፓይቫሮም አስፈላጊ ጊዜ ወደ ሰማይ አባቱ መዞር እንደሚችል ተምረው ነበር። እሱና በአካባቢው ያሉ ገጠርተኞች የሚተዳደሩት በቆሎ በማብቀል ነው። አንድ ቀን ለመዝራት የእርሱ ድርሻ የሆነውን መሬት በእሳት መነጠረ። ሆኖም ግን ወቅቱ በጣም ሞቃት በመሆኑ ሁሉም እጽዋት ደረቅ ነበሩ። እሳቱም ነቢዩ ቶማስ ሞንሰን ባለፈው በኮንፈረንስ ላይ መታዘዝ በረከት ያመጣል ብለው የተናገሩት ነገር ሆነ። ወደ ሳሮችና ወደ ቁጥቋጦ በመቀጣጠል መዝለቅ ጀመረ። የራሱ ልጅ በራሱ ቃል ሲገልጽ ይህ ትልቅ የእሳት ጭራቅ ነው አለ። እነሱ ቢጎዱ ኖሮ ለገጠሩ ሸንጎ ይቀርብ ነበር። እሳቱን ማጥፋት ሲሳነው ጌታን ከዛን አስታወሰ። በድንገት ትልቅ ጥቁር ደመና ሲጸልይ ከነበረበት አናት ላይ ሸፈነ። እናም በኃይል መዝነብ ጀመረ። ነገር ግን ዝናቡ እሳቱ ባለበት ቦታ ላይ ብቻ ነበር። ቀና ብሎ ሲመለከት ከእሳቱ በስቲያ ዙሪያ በሙሉ ግልጽ የሆነ ሰማይ ነው። እግዚአብሔር እሱን ለመሰለ የተላሰውን ጸልቶ በመመለሱ ተደንቆ ከእንደገና ተንበርክኮ እንደ ሕፃን ልጅ አለቀሰ። አዳኛችን በእውነቱ ፈቃዳችንን ከእርሱ ጋር እስክናስተካከል ድረስ እንድንወደው ይፈልጋል። ከዛን ፍቅሩን ክብሩን ይገባናል። ከዛንም ደግሞ እንደወደደ ይባርከናል። ይህም የሌህማ ልጅ በሆነው ኔፊ ላይ ደርሷል። ጌታ እሱም በማመኑ ምክንያት ያለምንም ቅድመ ሁኔታ በጠየቀው ነገር ሁሉ ይባርከው ነበር። በፓይ ሕይወት ውስጥ የተሰኘው በያን ማርትል የተጻፈው የልቦለድ መጽሐፍ ጀግናው ስለ ክርስቶስ ያለው ስሜት ሲያሰማ ከጭንቅላቴ እሱን ማውጣት አልችልም፣ መቼም አልችልም። ስለ እሱ ሳስብ ድፍን ሶስት ቀናት አሳለፍኩ። ባስጨነቀኝ ቁጥር አልረሳሁትም። ስለ እሱ በተማርኩ ቁጥር እሱን ለመተው አልፈለግኩም። ስለ አዳኛችን የሚሰማኝ ስሜት ተመሳሳይ ነው። ሁልጊዜ ቅርብ ነው፣ በተለይ በቅዱስ ቦታዎችና በአስፈላጊ ጊዜ። አንዳንድ ጊዜ ባልጠበቁት ወቅት ትከሻዬን በመንካት እንደሚወደኝ የሚነግረኝ ነው የሚመስለኝ። ፍጹም ባልሆነ መንገዴ ደግሞ ያንን ፍቅር ልቤን በመስጠት እመልሳለሁ። ከጥቂት ወራት በፊት ኤልደር ሆላንድ የወንጌል አገልጋዮችን ወደ ስፍራቸው ሲመድብ አብሬ ተቀምጬ ነበር። ስንወጣ ጠበቀኝና አብረን እየተራመድን እያለ እጁን ትከሻዬ ላይ ጣል አደረገ። አውስትራሊያ ውስጥ እንዲሁ አድርጎ የተናገርኩትን አልኩት። እሱም መልሶ ይህም ስለምወድህ ነው አለ። እኔም ይህ እውነት እንደሆነ አወቅኩኝ። ከጌታ ጋር አብረን የመራመድ እድሉን ብናገኝ እጁ በትከሻችን ላይ ሆኖ ይሰማናል። በኤማሁስ መንገድ ላይ ያሉ ደቀ መዛሙርት እንዳሉት ልባችን ይቃጠላል። የእሱም መልእክት ኑ እና እዩ፣ እጁ በትከሻችን ላይ ሆኖ እንዲህ ማለቱ የሚነካ ግብዣ ነው። በእነዚህ የመጨረሻ ቁጥሮች ላይ እንዳንጸባረቀው ሁላችንም እንደ ኢኖስ ልበ ሙሉ እንሁን። የሚሞተው የማይሞተውን ሲተካ በዚያ ቀን እደሰታለሁ፣ እናም በእርሱ ፊት እቆማለሁ፣ ፊቱንም በደስታ አያለሁ። እናም እርሱ እንዲህ ይለኛል፣ ወደ እኔ ና፣ ተባርከሃልና። በአባቴም ቤት የተዘጋጀልህ ቦታ አለ። ከልምድ ብዛትና የመንፈስ ቅዱስ ኃይል እንደ መሰከረልኝ እግዚአብሔር ሕያው እንደሆነ ያለ ጥርጥር አመሰክራለሁ። ፍቅሩ ይስማኛል። ፍቃዳችንን ከርሱ ጋር ለማዛመድ እና እሱን ለማፍቀር የሚያስፈልገውን ነገር እናድርግ በኢየሱስ ክርስቶስ ስም አሜን።